ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 4 2014 ዓ.ም ምረት ዝግጅታችን አሁን ጀመረ። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ሳምንታዊ መግለጫቸውን በሃሮማያ ዩኒቨርሲቲ ሰጥተዋል።
ለሰላም በጎ ምጃዎችን እየወሰደ ባለበት ሁኔታ በህዋት በኩል አሁንም ትንኮሳዎች እንዳሉ በተለይ በአፋርና በአማራ አካባቢ አፍራሽ እንቅስቃሴዎች እንደሚታዩ ዓለም አቀፍ ህብረተሰብ ይህን ተቋም ይህን ድርጅት ይህን ከትንኮሳ እንዲቆጠብ እንዲነግሩ አንስቷል።
የኢትዮጵያ መንግስት አቋሙ እንዲታወቅለት በኢትዮጵያ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ማስረዳታቸውን መንግስቱ ወይም የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ባለስልጣናት ማስረዳታቸውን በተመለከተ ከተናገሩት የተቀነጨበ ነው የሰማችሁት። ሙሉን ዘገባ በአብይ ርዕስ እናስደምጣችኋለን። በሶማሌ ክልል ቦምባስ ከተማ መጋቢት 11 እና 12 በክልሉ ጸጥታ ኃይሎችና በታጠቁ ግለሰቦች በተወሰደ ከመጠን ያለፈ እርምጃ 11 ሰዎች ሲሞቱ 33 ሰዎች ደግሞ የአካል ጉዳት እንደደረሰባቸው ኢሰመኮ አስታውቋል። ዘገባ አለን። የኦሮሞ ፌዴራሊስት ዲሞክራሲ ኦፌኮ መንግስት ወደ ሰላም ድርድር እንዲመጣ ግፊት እያደረገ ነው።
ጥያቄው መመለሱ ይመረጣል ይሻላል። ተረጋጋች ኢትዮጵያ፣ ሰላማዊ የሆነች ኢትዮጵያ፣ ሁላችንም በእኩልነት ላይ በተመሰረተ መንገድ የምታስተናግድ ዲሞክራቲክ ኢትዮጵያ እንድትፈጠር
የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲናን ነው የሰማችሁት። ዛሬ ፓርቲያቸው የሰጠውን መግለጫ የተመለከተ ዘገባ ይኖረናል። ሌሎች በርከት ያሉ ቅንብሮችም ይዘንላችኋል። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። በምስልና ድምጽ ቅንብር ደግሞ ሲሳይ አሸናፊና ግርማ ደገፋው አብረውን አሉ። አበባየው ገበያው የዌብና ማህበራዊ ድረገጻችን ፕሮዲውሰር ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከምሽቱ 4 ሰዓት አብራችሁን ቆዩ። አብረናችሁን ቆያለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። ከዚያም መከታተል ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የሰዓቱን ዜና የማሰማችሁ ቆንጂት ታዬ ነኝ። ሩሲያ ዩክሬን ላይ የከፈተችው ወረራ የአቅርቦት ሰንሰለቶቻችንን ማስፋት እንዳለብን አመላክቶናል ሲሉ አንድ ከፍተኛ የዩናይትድ ስቴትስ መንግስት የኤነርጂ ባለስልጣን ተናገሩ። አፍሪካም በዚህ ጥረት ትጠቀማለች ብለዋል። የዩናይትድ ስቴትስ የኤነርጂ የኢኮኖሚ እድገትና የተፈጥሮ አካባቢ ጉዳዮች ምክትል ሚኒስትር ሆዜ ፈርናንዴስ ይህን የተናገሩት በደቡብ አፍሪካ ኬፕ ታውን ላይ በተካሄደው የአፍሪካ የማዕድን ጉዳይ አመታዊ ጉባኤ ላይ ባሰሙት ንግግር ነው። እስካሁን በአፍሪካ የማዕድን ኢንቨስትመንት ጉባኤ ላይ የተገኙ ከፍተኛው የዩናይትድ ስቴትስ ባለስልጣን ሲሆኑ ዩናይትድ ስቴትስ ከአፍሪካ አጋሮቿ ጋር ሁለታችንንም በሚጠቅም መንገድ በመዋለ ንዋይ ለመሳተፍ ፍላጎት አላት ብለዋል። ሩሲያ ለአውሮፓ የምትልከውን ነዳጅና ጋዝ በጦር መሳሪያነት ለመጠቀም የምታደርገው ሙከራ ዩናይትድ ስቴትስና ሌሎችም ሀገሮች ለሚያስፈልጓቸው ዋና ዋና ምርቶች በአንድ ወይም በሁለት በሶስትም ቢሆን አቅራቢ ላይ መተማመን እንደማይችሉ አግልቶ አሳይቷል ብለዋል። የፊንላንድ መሪዎች ኔቶን እንድትቀላቀል የሚደግፉ መሆናቸውን አስታወቁ። ፊንላንድ የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባል እንድትሆን መፍቀዳቸውን የሀገሪቱ ፕሬዚደንት ሳኡሊ ኔልኒሲቶና ጠቅላይ ሚኒስትሯ ሳና ማሪን ናቸው የገለጹት። ይህም ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ ፊንላንድ ያደረገችውን አብይ የፖሊሲ ለውጥ ዳር የሚያደርስ ነው ተብሏል። ፕሬዝዳንቱና ጠቅላይ ሚኒስትሯ ባወጡት የጋራ መግለጫ የኔቶ አባል መሆናችን የሀገራችንን ጸጥታ ያጠናክራል፣ በእኛ መግባትም የጋራ መከላከያው ይጠነክራል ብለዋል። የፊንላንድ ፓርላማና ህዝቡ ጉዳዩን እንዲያስብበት እንዲሁም ከኔቶና ከስዊድን ጋር ለመነጋገር ጊዜ ከሰጡ በኋላ ውሳኔው ላይ መድረሳቸውን ነው መሪዎቹ የገለጹት። የስዊድን ባለስልጣናትም የጋራ መከላከያውን ለመቀላቀል ማመልከቻ የማስገባቱን ጉዳይ በቅርቡ ይንቀሳቀሱበታል ተብሎ ነው የሚጠበቀው። የኔቶ ዋና ጸሐፊ የንስ ስቶልተንበርግ ዛሬ በሰጡት ቃል ፊንላንድ የአባልነት ማመልከቻ ካስገባች የሞቀ አቀባበል እናደርግላታለን፣ ሂደቱም በአፋጣኝ ይጠናቀቃል ብለዋል። ሩሲያ የኔቶን መስፋፋት እንደማትቀበል ስታስጠነቅቅ ቆይታለች። ፊንላንድና ስዊድን ከገቡ ከባድ ወታደራዊና ፖለቲካዊ መዘዝ ይከተላል ስትልም አስጠንቅቃለች። የዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪ በፊንላንድ እርምጃ መደሰታቸውን ገልጸዋል። ጦርነቱን በሚመለከተው ዜና ትናንት ዩክሬን ሩሲያ ወደ አውሮፓ ሀገሮች መኖሪያ ቤቶችና ኢንዱስትሪዎች የተፈጥሮ ጋዝ የምትልክበትን ቧንቧ የምታስተላልፍበትን ቧንቧ ዘግታለች። የሩሲያ ወታደሮች የተቆጣጠሯትን ሄርሰን ክፍለ ግዛትን ክሬምሊን ወደ ግዛታችን መጠቅለል አለበት ሲሉ ሞስኮ ደቡባዊ ዩክሬን ውስጥ ያስቀመጠቻቸው አንድ ባለስልጣን መናገራቸውም ተሰምቷል። ወደ ምዕራብ አውሮፓ ከሚሄደው የሩሲያ የተፈጥሮ ጋዝ አቅርቦት አንድ ሶስተኛ የሚሆነው የሚያልፈው በዩክሬን በኩል ነው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ዩናይትድ ስቴትስ ውስጥ በኮቪድ-19 ምክንያት ለህልፈት የተዳረጉት ሰዎች ቁጥር 1 ሚሊዮን ሞላ። ፕሬዚደንት ባይደንም ሀዘናቸውን ገልጸዋል። በዚህ ወረርሽኝ የሞቱት ሰዎች ቤተሰቦቻቸውንና ማህበረሰባቸውን ሀዘን ላይ ጥለው አልፈዋል፣ ሀገራችንንም እስከ ዘላለሙ ይህ ወረርሽኝ ቀይሯታል ብለዋል ፕሬዚደንቱ። ባወጡት መግለጫ የዩናይትድ ስቴትስ ምክር ቤት ለኮቪድ-19 ምርመራ፣ ለክትባቶችና ለሕክምና የሚውል ገንዘብ መመደቡን እንዲቀጥል ጠይቀው ህዝቡም ወረርሽኙን ነቅቶ መከታተሉን እንዲቀጥል አሳስበዋል። በዩናይትድ ስቴትስ የበሽታ መከላከያና መቆጣጠሪያ ማዕከል ሲዲሲ አሃዝ መሰረት በሀገሪቱ በጠቅላላው የተመዘገበው የኮሮና ቫይረስ ተጋላጮች ቁጥር 82 ሚሊዮን መሆኑ ታውቋል። በቅርብ ሳምንታት በቫይረሱ የሚያዙና ሆስፒታል የሚገቡ ሰዎች ቁጥር እየጨመረ ሲሆን በበሽታው ምክንያት የሚሞቱ ሰዎች ቁጥር ግን በንጽጽር እየቀነሰ ነው። በዚህ አመት የካቲት ወር በቀን ከ3000 የሚበልጡ ሰዎች ለህልፈት ይዳረጉ እንደነበረ ሲታወስ፣ አሁን ግን በቀን 300 ሰዎች መሆኑን ይህ መረጃ ይጠቁማል። 9ኙ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኞች ጽንስ ማስወረድን የሚመለከተው ያስተያየታቸው ሰነድ ሾልኮ ከወጣ ወዲህ ዛሬ ለመጀመሪያ ጊዜ መደበኛ ስብሰባቸውን በዝግ ያካሂዳሉ። ከዳኞቹ በስተቀር ሌላ አንድም ሰው በስብሰባቸው ላይ የማይገኝ ሲሆን የስብሰባውን ቃለ ጉባኤ የሚይዙት ከሁሉም ዳኞች በአገልግሎት ዘመን አዲስ የሆኑት ዳኛ ኤሚ ኮኒ ባረት እንደሚሆኑ ተገልጿል። ትናንት በዩናይትድ ስቴትስ ምክር ቤት ዲሞክራት አባላት የጽንስ ማቋረጥ መብት የህግ አንቀጽ እንዲሰጠው ያደረጉት ጥረት ሳይሳካላቸው ቀርቷል። በዚህ ላይ በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። የተባበሩት መንግስታት ድርጅት የመን ጠረፍ ላይ የቆመውን ነዳጅ ጫኝ መርከብ ለማንቀሳቀስ 33 ሚሊዮን ዶላር መዋጮ አሰባሰበ። ከየመን የባህር ጠረፍ ላይ ቆሞ እየዛገ ያለውን ሙሉን ነዳጅ ጫነ መርከብ ለማስነሳት የተባበሩት መንግስታት ድርጅት ይህንን ገንዘብ ቢያሰባስብም ገንዘቡ ከሚያስፈልገው እጅግ በጣም ያነሰ መሆኑ የተገለጸ ነው። መርከቡ እዚያው በቆመበት ከጥቅም ውጪ ከሆነ በተፈጥሮ አካባቢ ላይ መጠነ ሰፊ አደጋ ሊያስከትል እንደሚችል እየተነገረ ነው። የተባበሩት መንግስታት ድርጅት የ144 ሚሊዮን ዶላር መዋጮ ጠይቆ የነበረ ሲሆን ከዚያ ውስጥ 80 ሚሊዮኑ መርከቡ ላይ ያለውን ከ1 ሚሊዮን በርሜል የሚበልጥ ነዳጅ ወደ ሌላ ማከማቻ ለማዛወር እንዲውል የታሰበ መሆኑ ተጠቁመዋል። በመጨረሻም ሰሜን ኮሪያ ዛሬ ሐሙስ በአጭር ርቀት ተወንጫፊ ሚሳኤል መተኮሷን የደቡብ ኮሪያ የጦር ኃይል አስታወቀ። ይህ በዚህ ሳምንት ያደረገችው ሁለተኛ የትንኮሳ አድራጎቷ ሲሆን ደቡብ ኮሪያ አዲሱን ፕሬዝደንቷን ከሁለት ቀናት በፊት ቃለ መሐላ ካስፈጸመች ወዲህ የመጀመሪያ መሆኑ ተገልጿል። ሰሜን ኮሪያ በዚህ ሳምንት ከጥቂት ቀናት በፊት ሚሳኤል ተኮሰችው ከባህር ሰርጓጅ መርከብ ላይ ሲሆን የሶል ባለስልጣናትም እንደዚያ መሆኑን ለመጀመሪያ ጊዜ አምነዋል። አዲሱ ወጋጥባቂው የደቡብ ኮሪያ ፕሬዚደንት ዩን ሶክ ዮል ቃለ መሐላቸውን ፈጽመዋል። በሰሜን ኮሪያ ላይ ከቀደሙት ከለዘብተኛው ፕሬዚደንት ይበልጥ ጠንከር ያለ አቋም ያላቸው አዲሱ ፕሬዚደንት ጉዳዩን መርህን መሰረት ባደረገ መንገድ ይይዛለው ሲሉ ቃል ገብተዋል። በተባበሩት መንግስታት የደቡብ ኮሪያ አምባሳደር ቾ ሂዩን የሰሞኑን የፒዮንግያንግን የሚሳኤል ሙከራ በሚመለከት ትናንት ረቡዕ በተካሄደው የጸጥታ ምክር ቤት ስብሰባ ላይ ፒዮንግያንግ በተሟላ ለማረጋገጥ በሚቻልና በማይቀለበስ መንገድ ኒውክሌር መሳሪያዎቿን እንድታስወግድ ጠይቀዋል። ይህ አባባላቸው ታዲያ ሶል ፒዮንግያንግን ወደሚያናድዳት አነጋገር እየተመለሰች መሆኗን ያመለክታል ተብሏል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ተጠናቀቀ። ከቀሪዎቹ ዝግጅቶቻችን ጋር መልካም ጊዜ።
ታየን ስላለም ዜናዎቹን እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ አብይ ርዕስ ዘገባችን እንወሰዳችሁ። በዛሬው ቀዳሚ አብይ ርዕስ ዘገባችን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ሳምንታዊ መግለጫቸውን በሃሮማያ ዩኒቨርሲቲ ዛሬ ሰጥተዋል። እሱ የመግለጫው ይዘት ምን ይመስላል የሚለውን የምንዳስስበት ይሆናል። የኢትዮጵያ መንግስት ከትግራይ ክልል ጋር የገባበትን ጦርነት በሰላም ለመፍታት እያደረኩት ነው ያለውን ጥረት በህዋት አመራሮች ተቀባይነት እንዳላገኘና በአንጻሩም ህዋት አማራና አፋር ክልል ውስጥ ትንኮሳ እየፈጸመ መሆኑን ገልጾ በኢትዮጵያ ለዩናይትድ ስቴትስ አምባሳደር ትሬሲ ጃኮብሰን ማስረዳቱን የሚኒስቴር መስሪያ ቤቱ ቃል አቀባይ በዛሬው መግለጫቸው ተናግረዋል። በዚህ ጉዳይ ላይ እስካሁን ከትግራይ ክልልም ሆነ ከህዋት የተባለ ነገር የለም። ሆኖም ከቅርብ ጊዜያት ወዲህ የህዋት አመራሮችና የትግራይ ክልል አመራሮች በሚሰጧቸው መግለጫዎች ለሰላም ዝግጁ መሆናቸውን፣ የእርዳታ እህልም ወደ ክልሉ እንዲገባ በአፋር ክልል የያዟቸውን ቦታዎች መልቀቃቸውን አስመልክተው በተደጋጋሚ መግለጫ ሲሰጡ ተደምጠዋል። በሌላ በኩል የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ አስተዳዳሪ ሳማንታ ፓወር በኢትዮጵያ ውስጥ ምግብ ለማቅረብ ችግር እንደሌለና ለተደራሽነቱ ደግሞ የመንግስት ኃይሎች እንቅፋት መሆናቸውን ተናግረዋል። አዲስ ቸኮል አምባሳደር ዲና ሙፍቲ የሰጡትን ጋዜጣዊ መግለጫ ተከታትሏል። እነዚህን አሁን በመግቢያው ላይ የዘረዘርኳቸውን ጉዳዮችም አካቶ በተከታዩ ዘገባ ሙሉን ያሰማናል።
የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ሳምንታዊ መግለጫቸውን የሰጡት በሃሮማያ ዩኒቨርሲቲ ሲሆን የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን በኢትዮጵያ ከዩናይትድ ስቴትስ ጉዳይ ፈጻሚ ትሬሲ ጃኮብሰን ጋር መመካከራቸውን ተናግረዋል። የኢትዮጵያ መንግስት አቋም ምን እንደሆነ ያስረዱትንም ሲገልጹ
የመንግስት የሰላም ጥረት ማንስተው አስረድቷቸዋል። ይሁንና መንግስት ለሰላም በጎ እርምጃዎችን እየወሰደ ባለበት ሁኔታ በህዋት በኩል አሁንም ትንኮሳዎች እንዳሉ፣ በተለይ በአፋርና በአማራ አካባቢ አፍራሽ እንቅስቃሴዎች እንደሚታዩ ዓለም አቀፍ ህብረተሰብ ይህን ተቋም ይህን ድርጅት ይህን ከትንኮሳ እንዲቆጠብ እንዲነግሩ አንስቷል። የአሜሪካን አምባሳደር ሬድዋል ስለሰጧቸው መግለጫ አመስግነው መንግስት የሚያደርጋቸውን ጥረቶች ለመደገፍ አስፈላጊውን ስራ እንደሚሰሩ አንስቷል ማለት ነው።
በሌላ በኩል በትላንትናው ዕለት ከተለያዩ የትግራይ ክልል ዞኖች ነዋሪዎች ጋር ውይይት እንደተካሄደ የዘገበው የትግራይ ቴሌቪዥን ክልሉን ከከበባ ነጻ ለማውጣት ትግል ለማካሄድ ዝግጁ መሆናቸውን የሚዘግቡ ተከታታይ ሪፖርቶችን አቅርበዋል። በተለያዩ ጊዜያት ከኢትዮጵያ መንግስት ጋር ይፋ ያልሆኑ የተወሰኑ ውይይቶች እየተካሄዱ እንደነበረ ሲገልጹ የነበሩት የህወሓት አመራሮች አሁን ግን ከውይይቶቹ ይልቅ ህዝቡ ራሱን ነጻ ለማውጣት እንዲዘጋጅ ጥሪ ማቅረባቸውን ትግራይ ቴሌቪዥን ዘግቧል። በሌላ በኩል የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ወይም ዩኤስኤድ አስተዳዳሪ ሳማንታ ፓወር ኢትዮጵያ ውስጥ ምግብ ለማቅረብ ችግር እንደሌለና ለተደራሽነቱ የመንግስት ኃይሎች እንቅፋት መሆናቸውን ዩናይትድ ስቴትስ ምክር ቤት ቀርበው ተናግረዋል።
The fact that in Ethiopia there are warehouses upon warehouses filled with food where the only thing standing in the way of feeding
Ethiopia ውስጥ የምግብ እህል የተሞሉ መጋዘኖች ሞልተዋል። ለረሃብ የተጋለጡና የተመጣጠነ ምግብ እጥረት የገጠማቸው ህጻናት ምግብ እንዳያገኙ የሚያደርገው ብቸኛው ጉዳይ ለተደራሽነቱ እንቅፋት የሆኑት የመንግስት ኃይሎች ናቸው። በመሆኑም እኛ ያን እየደገፈን አይመስለኝም። እንደማምነው በመንግስት ላይ ጫና ያደረግን ነው። እናንተም ሳታውቁ እንዳልቀራችሁት በቅርበትም እንደምትከታተሉት ለሰብአዊነት ሲባል የተኩስ አቁም እርምጃው ከተወሰደበት ጊዜ አንስቶ 200 ያህል የጭነት ተሽከርካሪዎች በመግባታቸው የታየው መሻሻል በጣም መጠነኛ የሚሰኝ ነው። ነገር ግን ወደ ትግራይ፣ አማራና አፋር በየሳምንቱ መግባት ያለባቸው 500 ያህል የጭነት ተሽከርካሪዎች ናቸው። 1 ሚሊዮን ተረጂዎችን ነው የምናስበው። ይህንን የምግብ እርዳታ ተጓቶ እየደረሰ ያለበትን አዝጋሚ ሁኔታ የሚቀይር እንቅስቃሴ ካልጀመረ ቸነፈር መሰል አደጋ በሚቀጥለው ወር ይከሰታል ብለን ነው የምናምነው። የኢትዮጵያ ባለስልጣናትም ጫናው እየተሰማቸው ይመስለኛል። የተኩስ አቁም ተደርጓል። ባለን ግንኙነትም የተሻለ አዝማሚያ አለ ማለት ይቻላል። አጽንኦት ለመስጠት ተጨማሪ ምግብ እየደረሰ ነው። በጣም በዝግታ። ነገር ግን የባከነውን ጊዜ ለማካካስ በብዛት ነው መግባት ያለበት፣ መጉረፍ ነው ያለበት።
የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በሳምንታዊ መግለጫቸው የኢትዮጵያ መንግስት ከአውሮፓ ህብረት ጋር ስላካሄዱትና ውጤታማ ነው ስላሉት አመታዊ ፖለቲካዊ ውይይት መድረክም በዝርዝር ማብራሪያ ሰጥተዋል።
በኢትዮጵያ ውስጥ እየተካሄደ ስላለው ያልተገደበ ሰብአዊ ድጋፍ፣ በተለይ በጦርነት ጎዳውን አካባቢ የኢትዮጵያ መንግስት ለሰላም ባለው ቁርጠኝነት የአስቸኳይ ጊዜ አዋጅ ማንሳቱ፣ እስረኞችን መፍታቱ፣ የሰብአዊ መብት ጥሰት በአግባቡ በሚመለከታቸው ወገኖች እንዲመረመር በመንግስት በኩል የታየውን ፍላጎት አስረድቷቸዋል። በአደጋ ዝግጁነት ኮሚሽን ኮሚሽነርም በኩል ለዚህ በጦርነት ለተጎዱ አካባቢዎች ሰብአዊ ድጋፍን ለማድረስ እየተደረጉ ስላሉት እንቅስቃሴዎች፣ ለምሳሌ የፍተሻ ጣቢያዎችን መቀነስ፣ የቪዛ ጉዳይ ማፋጠን ድጋፉን ስለማሳለጥ አስረድቷቸዋል። እንደዛም ሆኖ የዓለም አቀፉ ህብረተሰብ እርዳታ እንዲጨምር ምክንያቱም በዛ በኩል ሰፕላይ አናሳ መሆኑን የተገለጸላቸው። እነዚህን የኢትዮጵያ በኩል የቀረቡትን መግለጫዎች ከሰሙ በኋላ የአውሮፓ ኮሚሽን አምባሳደር ስለ እርዳታ አካሄድ፣ የሰብአዊ መብት ጥሰትን ምርመራ በማድረግ ረገድ በመንግስት በኩል እየተደረጉ ስላሉ ጥረቶች አንስተዋል። ኢትዮጵያ ያደረገችው ላለው ጥረትም ምስጋናቸውን አቅርቧል።
የውጭ ጉዳይ ሚኒስትር አመራሮች በተለያየ መልኩ ባካሄዷቸው ውይይቶች በጦርነትና በድርቅ ለተጎዱ ዜጎች ስለሚደረግ እርዳታ ሰጣጥና በትብብር ስለመስራት የኢትዮጵያ መንግስት አቋም ማሳወቃቸውን ቃል አቀባዩ በዛሬው መግለጫቸው በስፋት አብራርተዋል። በጅቡቲም የነዳጅ ማከማቻ ማዕከል ለመገንባት ስምምነት ላይ መደረሱንና 4500 የሚሆኑ ኢትዮጵያውያን እስረኞች ከታንዛኒያ ስለማስመጣት ጥረት እየተደረገ መሆኑንም አምባሳደሩ ተናግረዋል። ዩኒቨርሲቲዎች የህዝባዊ ዲፕሎማቲክ ማዕከላት እንዲያቋቁሙ የሚደረግ ጥረት ቀጥሎ በዛሬው ዕለት የሐረማያ ዩኒቨርሲቲ ማዕከሉን ያቋቋመ 6ኛው ዩኒቨርሲቲ ሲሆን አምባሳደሩ መግለጫቸውን የሰጡት ከዚህ ዩኒቨርሲቲ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በተከታዩ ዘገባችን ወደ ሶማሌ ክልል ነው የምንወስዳችሁ። በሶማሌ ክልል ቦምባስ ከተማ መጋቢት 11 እና 12 በክልሉ የጸጥታ ኃይሎችና በታጠቁ ግለሰቦች በተወሰደ ከመጠን ያለፈ የኃይል እርምጃ 11 ሰዎች ሲሞቱ በትንሹ 33 ሰዎች ላይ የአካል ጉዳት መድረሱን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ድርጊቱ የተፈጸመው በክልሉ ፋፈን ዞን ጉርሱም ወረዳ ቦምባስ ከተማ በባህላዊ ስነ ስርዓት የጎሳ መሪ ወይም ሱልጣን ለመምረጥ በተሰበሰቡ ሰዎችና በጸጥታ አካላት መካከል በተፈጠረ አለመግባባት መሆኑን በኢሰመኮ የሰብአዊ መብቶች የምርመራና ክትትል ስራ ክፍል ሪጅናል ዳይሬክተር አቶ ኢማድ አብዱል ፈታህ ለአሜሪካ ድምጽ ገልጸዋል። በወቅቱ የተወሰደው እርምጃ ከመጠን ያለፈ መሆኑን የክልሉ ፖሊስ ኮሚሽንም ማረጋገጣቸውን ተናግረዋል። አቶ ኢማድ ለሟች ቤተሰቦችና ጉዳት ለደረሰባቸው ሰዎች ካሳ ቢከፈልም ወንጀሉን የፈጸሙ አካላት ተጠያቂ መሆን አለባቸው ብሏል። በዚህ ጉዳይ ላይ ከሶማሌ ክልል መንግስት መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። መረጃ እንዳገኘን ይዘን እንመለሳለን። ዝርዝሩን ኬኔዲ አባተ እንደሚከተለው ሰፋ አድርጎ ያስደምጠናል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በሶማሌ ክልል ፋፈን ዞን ጉርሱም ወረዳ በመትገኝ ቦምባስ የተባለች ከተማ መጋቢት 11 እና 12 2014 ዓመተ ምህረት በባህላዊ ስነ ስርዓት የጎሳ መሪ ወይም ሱልጣን ለመምረጥ በተሰበሰቡ ሰዎች ላይ ግድያና የአካል ጉዳት ስለመፈጸሙ በደረሰው ጥቆማ መነሻነት ከሚያዝያ 7 እስከ 12 በቦታው በመገኘት ምርመራ ማድረጉን አስታውቋል። የኢሰመኮ የሰብአዊ መብቶች የምርመራና ክትትል ስራ ክፍል ሪጅናል ዳይሬክተር አቶ ኢማድ አብዱል ፈታ የምርመራውን ውጤት በተመለከተ ለአሜሪካ ድምጽ አስተያየታቸውን ሰጥተዋል።
ባደረግነው ምርመራ እኛ የጸጥታ ኃይሎች የተጠቀሙት ኃይል ወይ የወሰዱት እርምጃ ከነበረው ሁኔታ አንጻር ተመጣጣኝ ያልሆነ ኃይል ነው የሚል ድምዳሜ ላይ ነው የደረስነው። በአጠቃላይ ድርጊቱ የተፈጸመው በሁለት ቀን ነው። በመጀመሪያው ቀን በጸጥታ ኃይሎች በተወሰደ እርምጃ 10 ሰዎች ናቸው ህይወታቸው ያለፈው። በሁለተኛው ቀን ደግሞ ሌሎች ከጸጥታ ኃይል ውጪ የሆኑ ሰዎች በተኮሱት ጥይት አንድ ሴት ህይወቷ አልፏል። አንድ ሌላ ሴት ላይ ደግሞ የአካል ጉዳት ደርሷል። በአጠቃላይ በሁለቱ ቀን በተፈጸሙ ጥቃቶች 11 ሰዎች ሲሞቱ 33 ሰዎች ላይ ከባድና ቀላል ጉዳት ደርሶባቸዋል በእኛ ምርመራ መሰረት ማለት ነው።
ኮሚሽኑ ምርመራውን ለማከናወን የአይን ምስክሮችን፣ ተጎጂዎችን፣ የተጎጂ ቤተሰቦችንና የሀገር ሽማግሌዎችን በግልና በቡድን ማነጋገሩን የገለጸ ሲሆን ከሆስፒታል ምንጮችም መረጃ ማሰባሰቡን አስታውቋል። የአካል ጉዳት ከደረሰባቸው ሰዎች መካከል በቡሽማን ቀበሌ 7 ተጎጂዎችን በቤታቸው እንዲሁም በጅግጅጋ አጠቃላይ ሆስፒታል በመገኘት በመታከም ላይ የነበሩ 5 ተጎጂዎችን በማነጋገርና ምልከታ በማድረግም መረጃ ማሰባሰቡን ነው ኮሚሽኑ ያመለከተው። አቶ ኢማድ አብዱል ፈታ ለችግሩ መፈጠር መነሻ የሆነውን ምክንያት እንዲያስረዳሉ።
እንግዲህ በእኛ ምርመራ መሰረት ስነ ስርዓቱን እናካሄዳለን አታካሄዱም በሚል የነበረው አለመግባባት ነበር። የጸጥታ ኃይሎችም በዛ በያዙት አቋም መሰረት የተሰበሰቡ ሰዎች እንዲበተኑ ለማድረግ ጥረት አድርገዋል። በተቃራኒ ደግሞ ተሰብሳቢዎቹ ላለመበተን ያደረጉት ጥረት ነበር። በዚሁ በተፈጠረ ተቃርኖ ነው ወደ ኃይል እርምጃ የተገባው ማለት ነው።
ከተሰብሳቢዎች የተወሰደ የኃይል እርምጃ አለ?
እንግዲህ ከመንግስት አካል ያገኘነው መረጃ አለ። ከመንግስት አካል ከጸጥታ ኃይሎች የተጎዳ ሰው ነበር የሚል መረጃ ሰጥቶናል። እኛ ሪፖርቱ ላይ በቀጥታ እንዳመላከት ነው የአካል ጉዳት ደርሶበታል የተባለውን የፖሊስ አባል ግን ለማግኘት ያደረግነው ጥረት አልተሳካም። እንግዲህ ግርግር ሲፈጠር በሁለቱም ሳይድ የሚደረጉ ነገሮች አይኖሩም ብለን ሙሉ በሙሉ ኤክስክሉድ ማድረግ አትችልም። ይሁንና የጸጥታ ኃይሎች ሰልፉን ወይም ስብሰባውን መበተን አስፈላጊ ሆኖ ቢገኝም እንኳን ያንን ስብሰባ ለመበተን በቂ የሆነ ኃይል ብቻ ነው መጠቀም የነበረባቸው።
በዚህ ጉዳይ ላይ ከክልሉ መንግስት አካላት መረጃና ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁን እንጂ ኢሰመኮ በምርመራው ወቅት ከክልሉ መንግስት ያገኘው ምላሽ ያለ እንደሆነ የጠየቅናቸው የኮሚሽኑ የሰብአዊ መብቶች የምርመራና ክትትል ስራ ክፍል ሪጅናል ዳይሬክተር አቶ ኢማድ አብዱል ፈታ ይህን ይላሉ።
እንግዲህ እኛ ከክልሉ መንግስት የክልሉን የፕሬዝዳንት ቢሮና የክልሉን የፖሊስ ኮሚሽነር ነጋግረናል። ከዛ ውጪ የክልሉ ሌሎች እኛ ለማነጋገር ጥረት ያደረግናቸው መስሪያ ቤቶች ለጊዜው ባለመገኘታቸው ምክንያት የእነሱን ሀሳብ ማካተት አልቻለም። የክልሉ ፖሊስ ኮሚሽን ሁኔታውን መፈጠሩን አምነው የተወሰደ እርምጃ ተመጣጣኝ እንዳልሆነ ገልጿል ማለት ነው። ከዛ በኋላ የክልሉ መንግስት ምርመራው ከተደረገ በኋላ ጉዳት ለደረሰባቸው ሰዎች የካሳ ከፍሏል። ነገር ግን እኛ አሁንም እየጠየቅን ያለ ነው ለተጎጂዎች ካሳ መከፈሉ የሚበረታታ እርምጃ ቢሆንም በተገቢ ሁኔታ የወንጀል ምርመራ ተደርጎ ድርጊቱን የፈጸሙና ይህ ድርጊት እንዲፈጸም ምክንያት የሆኑ የጸጥታና የአስተዳደር አካላት የወንጀል ተጠያቂነት እንዲረጋገጥባቸው የሚል ነው ጥሪ እያደረግን ያለ ነው ማለት ነው።
ከ11 ሟቾች መካከል 10 ወንዶች ሲሆኑ ህይወታቸው ያለፈው ሁከት በተፈጠረበት በመጀመሪያው ቀን መጋቢት 11 2014 ዓ.ም በክልሉ ልዩ ኃይል አባላት በተተኮሰ ጥይት እንደሆነ ነው የተገለጸው። በእለቱ 22 ሰዎች ቀላልና ከባድ የአካል ጉዳት እንደደረሰባቸውም የኮሚሽኑ መረጃ ያመለክታል። 11ኛዋ ሟች ደግሞ ሴት ስትሆን ህይወቷ ያለፈው በማግስቱ መጋቢት 12 የመጀመሪያዎቹ ሟቾች ቀብር ከመፈጸሙ በፊት የጎሳ መሪ ምርጫ እየተካሄደ ያለ ማንነታቸው ያልተገለጸ የታጠቁ ግለሰቦች በከፈቱት ተኩስ መሆኑን ከአይን ማኞች ስለማረጋገጡም ኢሰመኮ ገልጿል። በዚሁ ጥቃት በትንሹ 11 ሰዎችም የተለያየ መጠን የአካል ጉዳት እንደደረሰባቸውም እንዲሁ። በጉዳዩ ላይ ከክልሉ መንግስት አካል መረጃ ለማግኘት የምናደርገውን ጥረት የምንቀጥል ሲሆን ከተሳካልን ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የሐሙስ ምሽት ዝግጅታችን ይቀጥላል። ወደ ተከታዩ ዘገባችን እንወሰዳችሁ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ዛሬ በሰጠው መግለጫ የመንግስት የጸጥታ ኃይሎች ኦሮሚያ ክልል ውስጥ እየወሰዱት ባለው እርምጃ በሰላማዊ ዜጎች ላይ ጥቃት እየፈጸመ ነው ሲል የኢትዮጵያ መንግስትን ወነጀለ። በአሁን ወቅትም በክልሉ ጦርነት እየተካሄደ ነው ብሏል። ፓርቲው በሰጠው መግለጫ ላይ በመንግስት በኩል እስካሁን የተባለ ነገር የለም፣ እኛም ሙከራችን አልተሳካም። ሆኖም በቅርቡ በመንግስት ላይ የሚቀርበውን ተመሳሳይ ክሶች በተመለከተ ከአሜሪካ ድምጽ የተጠየቁት የኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በሰጡት ምላሽ መንግስት እርምጃ እየወሰደ ያለው በሸኔ ካምፖችና የሸኔ ታጣቂዎች ባሉበት አካባቢ ላይ ነው ማለታቸው ይታወሳል። ፀሐይ ዳምጠው የዛሬውን የኦፌኮ መግለጫ ተከታትለዋለች፣ አጠር ያለ ዘገባ አድርሳናለች።
በኦሮሚያ ክልል በጥቂት ወራት ውስጥ 297 ሰላማዊ ሰዎች ስለመገደላቸው መረጃ እንዳለው ጠቅሰው ዛሬ መግለጫ የሰጠው የኦሮሞ ፌዴራሊስት ኮንግረስ ኦፍኮ ከ500,000 በላይ መፈናቀላቸውን፣ ትምህርት መቋረጡንና የጤና ተቋማት ከስራ ውጪ መሆናቸውን በመግለጽ ለድርጊቱ የኢትዮጵያ መንግስትን ተጠያቂ አድርጓል። የፓርቲው ሊቀመንበር ፕሮፌሰር መረራ ጉዲና አሁን እየታየ ያለው የሰላም እጦት ሀገሪቷን ወደማይገባ ድቀት እየከተተ ነው ሲሉ አብራርተዋል።
የኦሮሞ ህዝብ መሰረታዊ ጥያቄ ራስን በራስ የማስተዳደር ጥያቄ፣ በሰላም የመኖር ጥያቄ፣ ሀብቱን በፈለገበት መንገድ የመቆጣጠር ጥያቄዎች አልተመለሱ። ነፃና ፍትሃዊ ምርጫ በኦሮሚያ ምድር አልተካሄደ። ስለዚህ እነዚህ ሳይመለሱ ሸኔ የሚባል የሆነ ነገር ለጥፎ እየተካሄደ ያለው በተለይ በሲቪሉ ህዝብ ላይ አዳበርጋ የሚባለው ከዚህ ጀምራል ወደ 67 ኪሎ ሜትር ላይ ጀምሮ እስከ ደምቢዶሎ ድረስ፣ እዚህ ደግሞ አብዛኛው ኦሮሚያን በተለይ ወደ ጉጂና ቦረና ብዙ አካባቢዎች ሰላማዊ ዜጎች እና በአገዳዚ ወለጭቲ ላይ ወደ 150 ኪሎ ሜትር ላይ እንዴት መንግስት ኃይሎች እነሱም አምነዋል እንዴት እንዳለቁም እንዳለ እነዚህ ነገሮች ለነገያችንም ለተነጎዳችንም አብሮ ለመኖርም ሆነ በአጠቃላይ ለኦሮሞ ህዝብ የመብት ጥያቄ የመብት ትግል መልስ አይደሉ። ስለዚህ ከነዚህ ጋር ተደራድሮ ጥያቄው መመለሱ ይመረታል፣ ይሻላል። የተረጋጋች ኢትዮጵያ፣ ሰላማዊ የሆነች ኢትዮጵያ፣ ሁላችንም በእኩልነት ላይ በተመሰረተ መንገድ የምታስተናግድ ዲሞክራቲክ ኢትዮጵያ እንድትፈጠር።
ፓርቲው በሰጠው መግለጫ ላይ በመንግስት በኩል እስካሁን የተባለ ነገር የለም፣ ሆኖም በቅርቡ በመንግስት ላይ የሚቀርበውን ክስ በተመለከተ ከአሜሪካ ድምጽ የተጠየቁት የኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በሰጡት ምላሽ መንግስት እርምጃ እየወሰደ ያለው በሸኔ ካምፖችና የሸኔ ታጣቂዎች ባሉበት አካባቢ ላይ ነው ማለታቸው ይታወሳል። ፕሮፌሰር መረራ በሰሜን ኢትዮጵያ ውስጥ ለአንድ አመት ከ8 ወር በላይ በተካሄደው ጦርነት ከ100,000 በላይ ህይወት ጠፍቷል፣ ሚሊዮኖች ከቀያቸው ተፈናቅለዋል፣ እንዲሁም በ100 ቢሊዮን ብር የሚገመት የአገሪቱ ሀብት ወድሟል። እናም አሁን ሁሉም አካላት ጠመንጃን አስቀምጠው ወደ ሰላም ማምራት አለባቸው ሲሉ ጥሪ አቅርበዋል።
ዋና ጉዳይ ይህ ሀገር መሰረታዊ በሆነ መንገድ እጅግ በጣም አደገኛ የሆነ የፖለቲካ አጣብቂኝ ውስጥ ገብታለች። ይህንን መንግስት ባለስልጣኖች ባሉበት እንናገራለን። እባካችሁ የአጥፍቶ መጥፋት ፖለቲካ አቁሙና ከመገዳደር ፖለቲካ ወደ መደራደር ፖለቲካ እንሂድ ነው እንጂ የኢትዮጵያ ችግር መሰረታዊ ችግሩ ከአንድ ፓርቲ ቁመና፣ ከአንድ ፓርቲ ሸክም፣ ከአንድ ፓርቲ እውቀት፣ ከአንድ ፓርቲ ብዙ ነገሮች በላይ ሆኖ
አሁን ባለው ነባራዊ ሁኔታ ሀገሪቷ ወደ መበተን እያመራች ነው ያሉት ፕሮፌሰር መረራ መንግስት ሰላም ለማስፈን ትኩረት መስጠት አለበት ሲሉ አሳስበዋል። የኦሮሞ ፌዴራሊስት ኮንግረስ ዛሬ በወቅታዊ ጉዳይ ላይ የሰጠው መግለጫ አስመልክተው ከኦሮሚያ ክልልና ከፌዴራል መንግስት አመራሮች እንዲሁም ከኢትዮጵያ ሰብአዊ መብቶች ኮሚሽን መልስ ለማግኘት ያደረኩት ጥረት ለዛሬ አልተሳካም። በቀጣይ መልስ ካገኘን በሌላ ዘገባ ይዘን እንቀርባለን። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ወደ ተከታዩ ዘገባችን እንወሰዳችሁ። ቤቶችን ከተቃጥሎ ንብረታችን ሜዳ ላይ ወድሞ ከተጣለም በኋላ አንድ ወር ቢሆነንም የጠየቀን አካል ግን የለም ሲሉ በደቡብ ክልል በኦሞ ዞን ከአሪ ወረዳ የተፈናቀሉ ዜጎች ምሬታቸውን ለአሜሪካ ድምጽ ገለጹ። በወቅቱ በወንጀል ድርጊት ተሳትፈዋል የተባሉ በሺዎች የሚቆጠሩ ወጣቶች በቁጥጥር ስር መዋላቸውንና አሁንም ደግሞ ተጨማሪ ስጋት እንዳለባቸው ተፈናቃዮቹ ለአሜሪካ ድምጽ ተናግረዋል። የዞኑ የግብርና መምሪያ ኃላፊ አቶ ባንቄ ኮሚ የተፈናቀሉ ዜጎችን መልሶ ለማቋቋም 72 ሚሊዮን ብር ለመሰብሰብ ታቅዶ እየተሰራ መሆኑንም ተናግረዋል። ዮናታን ዘብዲዮስ ነው ዘገባውን ያጠናቀረው፣ እንደሚከተለው ያቀርበዋል።
ካለፈው መጋቢት 25/2014 ዓመተ ምህረት እስከ ሚያዝያ ወር የመጀመሪያዎቹ ቀናት በደቡብ ኦሞ ዞን ደቡብ አሪ ወረዳ ማንነትን የለየ በተባለ ጥቃት ከተጎዱ ሲቪሎች ውስጥ አንዱ መሆናቸውን የተናገሩት የቶልተ ከተማ ነዋሪ አቶ አራጋው ሰይድ የጠየቀን አካል የለም ሲሉ ምሬታቸውን ተናግሯል። መልሶ ማቋቋም የተባለውም ፖለቲካዊ ይዘት ያለው እንጂ የተፈናቃዮችን ችግር ፈቺ አይደለም፣ አቤት የምንልበትንም አጠናል ብሏል።
ችግሩ ተዘርዝሮ የሚያልቅ ነገር አይደለም። ዞሮ ዞሮ ግን ከዛ ወደዚህ አሁን መንግስት ምንም ነገር የለም። ነገሮችን የማለሳለስ ስራ ነው እንደሰራው፣ አንድም የሰራትን ነገር የለም። ህዝቡ ያለው ሜዳ ላይ ነው። እስካሁን ድረስ ዝናብ ይፈራረቅበታል፣ ፀሐይ ይፈራረቅበታል። በዛ ላይ ተጨናንቆ ነው ያለው። ለአንድ ክፍል ውስጥ 50-60 ሰው ነው ያለው። የሆነ ትምህርት ቤት ተብሎ ትምህርት ቤት እንትኖች ነው የተጠለለው። ግን አሁን ማስጊ ነው። ከዛም ቀጥሎ ደግሞ ወደፊት ምን አይነት እርዳቤ እንድታተበለት በመንግስት ደረጃ ምንም የሚያውቀው ነገር የለም። አሁን በመተራመስ ላይ ነው ያለ። አቤትም የምንልበት አቅጣጫ አጠናል።
ይህን እርዳታ ከዞኑ ህዝብ እየደረሳቸው እንደሆነ የተናገሩት አቶ አራጋው አሁንም የደህንነት ስጋት እንዳለባቸውም ገልጧል።
ሰላሙን በትክክል አስጠብቆ ህዝቡን ወደ ቦታው መልሶ ማቋቋም አለበት ብለን ነው እኛ እየጮህን ያለ ነው። ግን የተደረገ ነገር የለም። ከወር በላይ ሆኖናል። አሁን ገና ዝም ብሎ ቦታውን በዶዘር እንደለድላለን ብሎ የአንድ ሰው ነው የሁለቱ ቤት ቦታ እንደደለደለ ብቻ አድርጎ ይኸው ሰላም ወርደዋል የተለያየ ነገር ብሎ እንደገና በሚዲያ የማሰራጨት ነገር፣ ይሄ የፖለቲካ ስራ ነው እየተሰራብን ያለ።
ከወረዳው ጋዘር ቀበሌን መፈናቀላቸውና የስራ ቦታና መኖሪያ ቤታቸው መቃጠሉን የሚናገሩት የጋዘር ቀበሌ ነዋሪ አዲስ አለማየሁ የሚኖሩት በአስቸጋሪ ሁኔታ ውስጥ መሆኑን ተናግሯል። መጀመሪያ ከተጠለልኩበት በጂንካ ከተማ ከሚገኘው ቤተ ክርስቲያን ወደ ጋዘር ቀበሌ ተመልሼ ትምህርት ቤት ከተጠለልኩ በኋላ ተማሪዎች ወደ ትምህርት ቤት ይመለሳሉ ሲባል፣ አሁን ደግሞ የወረዳው መንግስት በሚከፍልልኝ ክራይ ቤት ውስጥ እየኖርኩ ነው በማለት የሚያሳልፉትን እንግልት አስታውቀዋል።
ሎ አቋቋምም እዚህም ቢሆን ድረስ የተለያየ ነገር እርዳታ አግኝተን ወደ ስራ ብንመለስ ነው የሚሻለው እንጂ አሁን መቀመጡ እኮ ለእኛ ከባድ ነው። ቀይ መስቀል ምናምን እርዳታ የሚሰጠንን እየበላን ነው እየጥላን።
ከቶልሳ ከተማ ተፈናቅዬ ለ8 ዓመታት ባስተማርኩበት ትምህርት ቤት ተጠልያለሁ የሚሉት መምህር በላቸው ነጋሽ ከቤተሰቦቻቸው ጋር ለችግር መጋለጣቸውን ተናግሯል። ሌላ ጥቃት ይደርስብናል ብለን ስጋት ውስጥ ነን ያለ ነውም ብሏል።
180 አካባቢ ቤት ወድሟል። አጠቃላይ እዚህ እኛ የሃይ ስኩል ነው ያለ ነው። ወደ ጂንካ ትንሽ ዘመድ ያለውና ትንሽ ደግሞ ሲዘርፉ የተረፋቸው ጥሪቱ ከዚህ በፊትም ዳጎስ ያለ ያላቸው እነዛ ወደ ጂንካ ቤት ፊት ያላቸው እነዛ የተወሰነ አካላቶች ችለዋል። አጠቃላይ 75% እዚህ ቶልታ አይነ ማስተምር ቤት ሃይ ስኩል ነው ተጠልለን ያለ ነው።
በመንግስት የተደረገልን ይህ ነው የሚባል ድጋፍ የለም ብሏል።
ያየን ማንም ሰው የለም ማለት ይቻላል።
የዞኑ የርሻና ተፈጥሮ ሀብት መምሪያ ኃላፊ አቶ ባንክ ኮሜ የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ እንቅስቃሴ ተደረገ መሆኑን ተናግሯል። ምግብ ነክና ምግብ ነክ ያልሆኑ ድጋፍ እየቀረበ ነው ሲሉ በተፈናቀሉ ዜጎች የሚቀርበውን ወቀሳ አጥልዋል።
ከዞኑ ውጭም እስክሪቻ ሀገር ድረስ የተለያዩ ተቋማትን ጨምሮ ድጋፎችን ያደረገ አንድ ወር 15 ቀን የሚበቃ ተሰጥቶ እስካሁን በዛ ደረጃ ነው ያለው።
አቶ ባንከ መልሶ ለማቋቋም 72 ሚሊዮን ብር ለመሰብሰብ ታቅዶ እየተሰራ እንደሆነና እስከ ሰኔ ድረስ የወደሙ ቤቶችን መልሶ ገንብተው ወደ ቤታቸውና ቀያቸው ለመመለስ ጥረት እየተደረገ ነው ብሏል።
ከዞኑ አይከል ጀምሮ እስከ ወረዳ እስከ ቀበሌ ከዛ አልፎ ደግሞ እንደ አገርም ከዛም አልፎ በውጭ ያሉ ዲያስፖራዎችም ጭምር የሚሳተፉበት አካውንት ተከፍቶ የሀብት ማሰባሰብ ስራው እየተሰራ ነው ያለው።
የዞኑ የሰላምና የጸጥታ መምሪያ ኃላፊ አቶ ደግሞ በዛ በበኩላቸው የጸጥታ ችግር ተፈጥሮባቸው የነበሩባቸው የደቡብ አሪ ወረዳ ቀበሌያት ወደ ቀድሞ ሰላማቸው መመለሳቸውን ገልጿል። በወንጀሉ የተጠረጠሩ ከ1400 በላይ ሰዎች በወቅቱ መታሰራቸውን ያስታውሱት አቶ ደግሞ ምርመራ የተደረገባቸው እንደሆነም ተናግሯል። በወንጀሉ ከፍተኛ ተሳትፎ የነበራቸውን የማጣራት ስራ ተሰርቶ መሪ ሚና የተጫወቱትን በመለየት ክስ ለመመስረት በሂደት ላይ እንደሚገኝም ገልጧል።
በዋናነት ግንባር ቀደም ድርጅቱን የመሩ አካላት የሚጠየቁበትን ሁኔታ ይዘን እየሰረ ነው።
የተፈናቀሉ ዜጎች የሚያቀርቡትን የደህንነት ስጋት በተመለከተ የተጠየቁት አቶ ደግሞ ጥቃት የሚያደርስ አካል አይኖርም ብሏል።
አሁን ባለው ሁኔታ በዚህ ደረጃ ጥቃት የሚያደርስ አካል አለ ወይ ብለን ስንገመግም ብዙም የለም።
በደቡብ ክልል ደቡብ ኦሞ ዞን ከመጋቢት 25 እስከ ሚያዝያ 1/2014 ዓ.ም የጸጥታ ችግር ተፈጥሮ የነበረው ከወረዳ ወደ ዞን አወቃቀር ለማደግ ከሚያቀርበው ጥያቄ ጋር የተያያዘ ሲሆን በተፈጸመው ጥቃት ከፍተኛ ንብረት መውደሙን፣ ከ1000 በላይ ዜጎች መፈናቀላቸውን፣ ከ151 በላይ ቤቶች መቃጠላቸውና በወንጀሉ የተጠረጠሩ ከ1000 በላይ ግለሰቦች መታሰራቸውን ቪኦኤ መዘገቡ ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ የመጽሔት ዘገባችን እንውሰዳችሁ። ጦርነት ወደ ደቆሳትና የተባበሩት መንግስታት ድርጅት የተወሰነው ክፍሏ ወደ ከፍተኛ ረሃብ ውስጥ እየገባ ነው ወደሚሏት የትግራይ ክልል በወራት ጊዜ ውስጥ የገባው እርዳታ ጥቂትና አዝጋሚ መሆኑ ተገልጿል። እጅግ በጠናው ረሃብ ሳቢያ ለመሰደድ ከተገደዱ የትግራይ ተወላጆች ውስጥ አንዳንዶቹ ቤተሰቦቻቸውን ጥለው ለመሄድ እስከ መገደድ መድረሳቸውን ይናገራሉ። የቪኦኤ ዘጋቢ ሄነሪ ዊልኪንስ ተከታዩን ዘገባ ከኢትዮጵያ ሰቆጣ ልኮልናል። ደረጀ ደስታ እንደሚከተለው ያቀርበዋል።
ሰቆጣ ጦርነትና ረሃብን በመሸሽ ከትግራይ የተፈናቀሉ የብዙ ሺህ ሰዎች መኖሪያ ናት። ሁልጊዜ ጧት ጧት በከተማው ወደሚገኙ መንግስታዊ ወዳልሆኑ የእርዳታ መስጫ ጣቢያዎች በመቶዎች የሚቆጠሩ ተፈናቃዮች ይሰበሰባሉ። አንዳንድ ጊዜ የሚሰጣቸው ምግብ ይኖራል፣ ብዙ ጊዜ ግን አይኖርም። 10 ኪሎ ሜትር ርቀት ላይ የምትገኘው ትግራይ ለአመት ያህል ለሰብአዊ እርዳታ ዝግ ሆና ትገኛለች። ወደ ክልሉ ስላልደረሰው እርዳታ የኢትዮጵያ መንግስትና የትግራይ አማጽያን እርስ በርሳቸው ይወነጃጀላሉ። ቢያንስ 1900 ህጻናት ከወዲሁ በረሃብ ሞተዋል የሚሉት የረድኤት ድርጅቶችና የክልሉ ጤና ባለስልጣናት ትግራይ ውስጥ ወደ 700 ሺህ የሚጠጉ ሰዎች ወደ ከፍተኛ ረሃብ በተጠጋ ሁኔታ ውስጥ እንደሚኖሩ ይናገራሉ። ካሳውን ባዬ የስድስት ልጆች አባት ሲሆኑ ቤተሰባቸውን ትተው ሰሞኑን ከትግራይ ሰቆጣ ገብተዋል። እንዲህ ይላሉ አቶ ካሳውን።
እዚያው አሉ። አዎ ምስት ወልደለች እዚያው የቀረች እንጂ ምን እዚያው የለኝም። እዚያው ምን መብላት የለም የለኝም። ከዚህ እኔ ጉዝ ወልደለች ትመጣለች ሰው አይተቀርም። ያው ወደዚህ ትመጣለች ስታጋገና ያው እዚያው ይሞታል። ፈቆየ ያው ምንም ነገር ለግድ ያው በክፋት ነው የመጣው እንጂ ሌላ ምንም የለም።
መንግስት ጋዜጠኞችን ወደ ትግራይ እንዳይገቡ በማገዱና የቴሌኮሙኒኬሽን አገልግሎትም ዝግ እንዲሆን በማድረጉ ስለ ቀውሱ የተሟላ መረጃ ለማግኘት አስቸጋሪ ነው። ይሁን እንጂ ቪኦኤ ሰሞኑን ወደ ሰቆጣ በመሄድ በዚያ የሚገኙ ተፈናቃዮችን ለማነጋገር ችሏል። ካሳ ተጋሩ የአማራ ብሔር ተወላጅ ናቸው። የትግራይ ተወላጅ የሆኑት ባለቤታቸው ከሳቸውና ከልጆቻቸው ጋር አብራዋቸው አለመምጣታቸውን ተናግረዋል። እንዲህ ብለዋል ካሳ።
ናይምሯ ደግሞ ብዙም እንትን ስለሆነ እዛ ደንበር ስለሆነ ቋንቋ ራሱ አትችልም እንትን አማርኛ ትግርኛ እንትን እና ሁሉ ጊዜ እንደው መቼ ነው ሰላም የሚሆነው በቃ እንደው አባቴ እንዳገኘው ይሆን ምናምን ብላ ትላለች። ትልቂት እኔ ማቀፍ
የመብት ተሟጋች ቡድኖች የአማራ ክልልን ጨምሮ በትግራይ ተወላጆች ላይ የሚደረገው ብሔር ተኮር ግድያ መኖሩን ሲያስጠነቅቁ ቆይተዋል። ስለዚህ ሰዎች ከትግራይ አምልጠው የሚወጡበትን የሰብአዊነት ኮሪደር መፍጠሩ ቀውሱን በማርገብ ይረዳል ይላሉ። ሳራ ዲርዶፍ ሚለር መሰረቱን ዋሽንግተን ያደረገው መንግስታዊ ያልሆነ የፊጂ ኢንተርናሽናል ድርጅት ፌሎ ናቸው። እንዲህ ብለዋል።
Absolutely, there need to be more ways for civilians who are trying to flee to get out.
በትክክል ከዚያ ለቀው መውጣት የሚፈልጉ ሰላማዊ ሰዎች የሚወጡባቸው ተጨማሪ መንገዶች ያስፈልጋቸዋል። ይህ ዓለም አቀፍ ህግ መሰረታዊ መርህ ነው። እጅግ መሰረታዊ የሆነ የስደተኝነት ሐሁ ነው።
ዝናሽ ወርቁ በሰቆጣ የርዳታ ሰራተኛ ናቸው።
ተፈናቅሎ ከየት ይምጣ? ተፈናቅሎ ይምጣ ሰው በሰውነቱ ደረጃ ማግኘት ያለበትን ድጋፍ ማግኘት አለበት። በቃ ይሄ ነው የሰው መገለጫው። ስንፈጠር ጀምሮ ይሄ ስለሆነ የኛ ወደዚህ የመጣ ነው ዓላማ። ስለዚህ ነገ የተወሰኑ ባለስልጣኖች ወይም ሁለት የፖለቲካ ድርጅቶች ባለመስማማታቸው የሰው ህዝብ የሰው ህይወት ማለፍ የለበትም፣ በተለይ በምግብ እጥረት።
በሌላም በኩል ተስፋ መቁረጥ አሁንም ሰዎችን ወደ ሰቆጣ ተፈናቅለው እንዲመጡ እያደረጋቸው ነው። ከነዚህ አንዱ የሆኑት ቀነው አስፋው እንዲህ ይላሉ።
የምንገድ ይያልኩኝ ያደርኩኝ አራት ቀንና አራት ሌሊት ሲጓዝ ነው የመጣው። በረሃብ አጥፍ ረሃብ ያስፈራ ሞታለሁ ብዬ ያውቁኝ ነው የመጣው። መንገድ ለመንገድ እየሄድኩኝ ልሞት ብዬ እርግጥ መጥቻለሁ። እና ሰራዊቱንም አልጠየቀኝም። ድርጉጭ ይያልኩኝ ዝም ብሎ ነው ይሄድ ብሎ ሰደደኝ። ምን ላድርግ?
ብዙዎቹ ሰዎች ትግራይን ለቀው ከመውጣታቸው በፊት ትግራይ ውስጥ አዋቂና ህፃናት ሰዎች በረሃብ ሲሞቱ መመልከታቸውን ተናግረዋል።
ወደ ተከታዩ ዝግጅታችን ነው የምናልፈው። በዩናይትድ ስቴትስ የሚያቆየን ይሆናል ተከታዩ ዘገባ። በዩናይትድ ስቴትስ የዲሞክራቲክ ፓርቲ ህግ አውጪዎች ጽንስ የማቋረጥ መብትን ህጋዊ ለማድረግ የሚያስፈልገውን እርምጃ ረቡዕ ዕለት ማሳለፍ ሳይችሉ ቀርተዋል። ምርጫው ያስፈልገው ከ50 አመት በፊት የሮና ዌድ በመባል የሚታወቀው የፍርድ ሂደት ሴት ልጅ ያለ መንግስት ክልከላ ጽንስ ማቋረጥ እንድትችል ከተወሰነ ወዲህ ጠቅላይ ፍርድ ቤት ውሳኔውን ለመገልበጥ መዘጋጀቱን የሚያሳዩ ምልክቶች በመታየቱ ነው። የአሜሪካ ድምጿ ዘጋቢ ካትሪን ጂፕሰን ያጠናቀረችው ዘገባ ነው። ስመንሽ ቆየ እንደሚከተለው ታቀርባለች።
የሀገሪቱ ከፍተኛው ፍርድ ቤት በዚህ ሳምንት ዙሪያውን ማጠር ጀምሯል። ለዚህ ምክንያቱ ደግሞ በሮ እና ዌድ መሐከል በነበረ የክስ ሂደት የተሰጠ የፍርድ ውሳኔን ተከትሎ ጽንስ ማቋረጥ ህገ መንግስታዊ መብት እንዲሆን የተላለፈውን ውሳኔ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ለመገልበጥ መዘጋጀቱን የሚያሳይ የእቅድ ሐሳብ ሾልኮ መውጣቱን ተከትሎ በፍርድ ቤቱ ዙሪያ ተቃውሟቸውን የሚያሰሙ ሰዎች ቁጥር እያደገ በመምጣቱ ነው።
I'd really prefer that abortion remain.
ጽንስ ማቋረጥ ህገ መንግስታዊ መብት ሆኖ እንዲቀጥል እፈልጋለሁ። የጤና አገልግሎት አካል ነው። መንግስት በግለሰቦችና በሐኪሞቻቸው ማዕከል ጣልቃ መግባት አለበት ብዬ አላስብም።
የሐሳቡ እቅድ ይፋ ከተደረገ ወዲህ ለጽንስ ማቋረጥ መብት የሚሰጠው የህዝብ ድጋፍ በተወሰነ መልኩ ጭማሪ አሳይቷል። ከግማሽ በላይ የሚሆኑ ወይም 53 ከመቶ አሜሪካውያን ሮውና ዌድ ውሳኔ በመባል የሚታወቀውን ጽንስ የማቋረጥ መብት እንዲገለበጥ አይፈልጉም። በመላ ሀገሪቱ ግን በርካታ ሰዎች ፍርድ ቤቱ ሊያግድ ነው የተባለውን እርምጃ በደስታ ተቀብለውታል።
Hoping more babies will be saved.
የበለጠ ህጻናት እንዲተርፉ ያደርጋል ብዬ ተስፋ አድርጋለሁ። ያንን ነው የምፈልገው። ሙሉ ለሙሉ ህገወጥ ሲደረግ ማየት ነው የምፈልገው።
በሮና ዌድ መካከል ተደርጎ የነበረው ክርክር ከተቀለበሰ ጽንስ ማቋረጥ በቀጥታ በ13 የአሜሪካ ክፍለ ግዛቶች ህገወጥ ይሆናል። በሌሎች 19 ክፍለ ግዛቶችም ህገወጥ ለመሆን ግዚ አይፈጅበትም። ይህን ለመከላከል ታዲያ ዲሞክራት ሴናተሮች ጽንስ የማቋረጥ መብትን በፌደራል ደረጃ ማስጠበቅ የሚችል እርምጃ ለመውሰድ ረቡዕ ዕለት ድምጽ ለመስጠት ሞክረዋል።
Today's vote is one of the most consequential.
ዛሬ የምንሰጠው ድምጽ በመጪዎቹ 10 አመታት ውስጥ ከመንወስዳቸው ሁሉ የበለጠ ተጽኖ ይኖረዋል። ምክንያቱም ከ50 አመታት በኋላ ለመጀመሪያ ጊዜ የጠቅላይ ፍርድ ቤት አብላጫው ወግ አጥባቂና አብዛኛው ጽንፈኛ ሴቶች በራሳቸው ሰውነት ላይ ነጻነት እንዳይኖራቸው ሊያውጁ ጫፍ ላይ ይገኛሉ። በፍርድ ቤቱ የስካሁን ታሪክ ትልቁ ወደ ኋላ የሚወስድ እርምጃ ነው።
ሆኖም ዲሞክራቶች በሴኔት ውስጥ ያላቸው የበላይነት እጅግ የጠበበ በመሆኑ የሪፐብሊካኖችን ተቃውሞ ማሸነፍና ውሳኔውን ማሳለፍ የሚችል በቂ ድምጽ ማግኘት አልቻሉም።
Our Democrat colleagues want to vote for abortion on demand through all 9 months.
ዲሞክራት የሰራጋሮቻችን በ9 ወር ጊዜ ውስጥ ህፃን እስኪወለድ ድረስ በተፈለገ ጊዜ ጽንስ ማቋረጥ እንዲቻል ድምጽ መስጠት ይፈልጋሉ። ይህ የከሸፈ ድምጽ የራሳቸውን ጽንፈኝነት ያሳያል።
በዚህ አመት በዩናይትድ ስቴትስ በሚደረገው የመካከለኛው አጋማሽ ምርጫ ሪፐብሊካኖች ሴኔቱን መቆጣጠር ከቻሉ ማኮኔል ጽንስ ማቋረጥ በፌደራል ደረጃ እንዲታገድ እንደሚያደርጉ ቃል ገብተዋል። ይህ በእንዲህ እንዳለ ዋይት ሃውስ የሮውና ዌድ ውሳኔ የሚቀለበስ ከሆነ በሀገሪቱ የወሊድ መከላከያ እንደ ልብ ላይገኝ እንደሚችልና ጽንስ ማቋረጥም እንደ ነፍስ ማጥፋት እንደሚቆጠር አስጠንቅቋል።
I think we're at serious risk. You heard a
ከባድ የሆነ አደጋ ውስጥ ያለን ይመስለኛል። ሰምታችኋል። ሚች ማኮኔል እና ሌሎች በምክር ቤቱ ያሉ ሪፐብሊካኖች የሴቶችን የመምረጥ መብት በሀገር ደረጃ ስለማገድ እየተነጋገሩ እንደሆነ እየሰማችሁ ነው።
ዩናይትድ ስቴትስ በአሁን ወቅት በአለም ዙሪያ 20 ሳምንት ያለፈው ጽንስ በፈቃደኝነት ማቋረጥን ከሚፈቅዱ 7 ሀገሮች መካከል አንዷ ናት።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት የአሜሪካ ድምጽ የአማርኛ ቋንቋ አገልግሎት ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን አዳምጣችሁ በፕሮግራማችን ላይ አስተያየትና ጥያቄዎች ሲኖሯችሁ እንዴት ታገኙናላችሁ?
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ለታ እርሱን ትችላላችሁ። የአሜሪካ ድምጽ VOA።
በነገራችን ላይ አድማጮች የዋትስአፕ ቁጥራችን ለቀጥታ መደወያ ሳይሆን መልእክቶቻችሁን በድምጽና በጽሑፍ ማድረሻ መሆኑን ለማሳሰብ እንወዳለን። ዛሬ ሐሙስ ነው። ተከታዩ መሰናዷችን ሳይንስና ቴክኖሎጂ ነው። የኢትዮጵያ ሴቶች የጤና ፈተና ከሆኑባቸው ጉዳዮች መካከል የጡትና የማህፀን ጫፍ ካንሰር በሽታዎች ተጠቃሽ ናቸው። በበሽታዎቹ ዙሪያ ያለው የግንዛቤ እጥረት ሴቶች በግላቸው ምልክቶችን ተመልክተው መፍትሄ እንዳያፈላልጉም ከልክሏቸዋል። ለዚህ ችግር መላ ለማበጀት በበኩላቸው ከሚንቀሳቀሱ ወጣቶች መካከል ዶክተር ቤተል ሳምሶን አንዷ ናት። እቴጌ የተሰኘ መተግበሪያ ከአጋሮቿ ጋር በማዘጋጀት ተጠቃሚዎች የመጀመሪያ ደረጃ የበሽታ ምልክቶችን እንዲያውቁ አስችላለች። የአገልግሎቱን አጀማመርና ተያያዥ ሐሳቦችን በተመለከተ ለአሜሪካ ድምጽ ሐሳቧን አጋርታለች። አብታሙ ስዩም ያነጋገራት።
እኛ መጀመሪያ ስንጀምር የሶስተኛ ወይም የሁለተኛ ተማሪ ነበርና የሆነ ፕሮጀክት ጀምረን ነበር። ይሄ ደብሊን ፓርክ የሚባልና እየሄደን እናስተምር ነበር ስለ ጡት ካንሰርና ስለማጸን ጫፍ። ይህ በደንብ በአማርኛ የተጻፈ ወይም ደግሞ ሰው ለመረዳት የሚችል ማቴሪያል በደንብ አላገኘንም ነበር። ስለዛ ለምን አንሰራም ብለን ግን አፕሊኬሽን ሰራ ነው። ስንሰራው እንደ ክላስ አሳይንመንት እንደ ኖርማል ሆምወርክ ነገር ብላ ዛ ነገር ነበር የጀመርነው። ከዛ ግን አንዴ ሎንች ከተደረገ በኋላ ብዙ ሚዲያ ከቨሬጅ አገኘና ከዛም በኋላ ብዙ ፕሮጀክቶችን እንድንሰራ አገዛና ረዳን።
ይሄ መተግበሪያ በምን መልኩ ነው አገልግሎት የሚሰጠው ለሴቶች የጡት ካንሰርን በተመለከተ አስፈላጊ እውቀቶችን እንዲያገኙ በምን መልኩ ነው የሚያግዛቸው?
እንደነኛ አገር ውስጥ ያየነው ችግር ሰው አልትራሳውንድ ማሞግራፊን ቅድመ ምርመራ የምንጠቀመው እሱ ነው። ግን ኢቨን በራሳችን ቼክ ስናደርግ እኛ ነው ስናደርጋለን። እኛ ምንድን ያሰብነው ሰው የጡት ካንሰርን እንዲያውቀው ጡት ካንሰር ቅድመ ምርመራ እንዳለው ነው። በጣም አስጊ ደረጃ በሳይደስ ምርመራና ሕክምና ተደርጎ የመዳን ሁኔታም እንዳለ ለማሳየት ነው። በራስ እንዴት ማየት እንደሚቻል ከዛ ደግሞ ግን በራስ ማየት ብቻ በቂ እንዳልሆነና አልትራሳውንድና ማሞግራም በእድሜ ተወስኖ እንዴት እንደሚሰራ አድርገን እንደዛ ነው እንደሚሰራ የታሰበው በቴጌ ማለት ነው። ቴጌ እንደዛ ከሰራን በኋላ ኦፖርቹኒቲ ነበረን ሳባ አሁን የሚባል አፕሊኬሽን ለመስራት ነው። ይሄ ሳባ ደግሞ ማለት በአማርኛም በእንግሊዝኛም ካላንደር አድርጎ ወር አበባ መቁጠሪያ ካላንደር ሲሆን ለወር አበባ ጤና ንጽህና መጠበቂያ መንገዶቻችን እና ይሄ የቤተሰብ ምጣኔ ነው። የአባላገር በሽታዎችንም ለወጣቶች ያስተምራል። ብዙ ጊዜ የኛ መተግበሪያዎች ያው እቴጌ ሳባ እንደዚህ በሀገራችን ሴቶችና በሀገራችን ወጣቶችን እነሱን ለማገልገል የሚሰሩ ስለሆኑ ቋንቋም በአማርኛ በእንግሊዝኛ ትግርኛና በኦሮምኛ የተሰራ መተግበሪያ ነው። መተግበሪያዎቻችንን ስንሰራ በአጠገቡ የሶሻል ሚዲያን ወይም ደግሞ ማህበራዊ ሚዲያ እንጠቀማለን እና ይህን ስንጠቀም ሰው ለአንድም ሰዓትም ለምንም ሰዓትም በኢንተርኔት ላይ በሚጠቀምበት ጊዜ ኢንስታግራም ወይ አንዳንድ የጤና መረጃዎችን ማስጨበጫ ፖስተሮችን እንሰራና ሰው ያው በተቀመጠበት ጥሩ ኢንፎርሜሽን ይዘው እንዲሄድ እናደርጋለን።
ዶክተር ቤተል ቀደም ብለሽ የጠቀሽልኝ ሁለት አይነት አገልግሎቶች አሉ። ሌሎች ዘርፎች ነበሩ። ነገር ግን የጤና አገልግሎት የሚሰጡ መተግበሪያዎችን ማዘጋጀት አለብኝ እንድትያደረገሽ ምክንያቱ ምንድን ነው?
እነሱ ለመናገር እኔ እንደ ሜዲሲን ተማሪ ወይም እንደ ሕክምና ተማሪ ብዙ ነገሮችን ለማየት እችላለሁ እና በተለይ የጡት ካንሰር፣ የማህፀን ጫፍ ካንሰር ጡት ሴቶች ስታይ ማለት ኢትዮጵያ ውስጥ ከ3-8 ታይምስ ሞር ደን ይሄ ዌስተርን ወይም ደግሞ የዩኤስ ውስጥ የምትኖር ሴት ቻንስ አላት አንድ ሴት የመሞት ማለት ነው። ሌሎች ሀገሮች በሰርቫይክል ካንሰር የሚሞቱ ሰዎች የሉም፣ ሴቶች አይሞቱም በዛ። ምክንያቱም አኑዋል ፓፕ ስሚር ስለሚሰራላቸው በየአመቱ ፓፕ ስሚር ስለሚሰራላቸው ማንደቶሪ የግዴታ ስለሆነ ሴቶች በሰርቫይካል ካንሰር ወይም ደግሞ ማህፀን ጫፍ ካንሰር የሚሞቱ ሴቶች በጣም ትንሽ ናቸው። ሰራው የስነ ተዋልዶ ክፍል ውስጥ ነው ራሱ እና ስታይ ሴቶች እንዴት ተቸግረው እንደሚመጡ በውርጃ ሲመጡ እንዴት እንደሚቸገሩ እንደገና ይሄ ብዙ ጊዜ የጤንነት ክትትል ሳያደርጉ የእርግዝና ክትትል ሳያደርጉ ሲቸገሩ ታያለህ። ሌሎች ሀገሮች ተሰምቶ በማይታወቅ ይሄ ሰርቫይካል ካንሰር ተብሎ ሲሞቱ ታያለህ እና በጣም ልብ ይሰብራል ለመናገር እና አሁን እነዚህን ነገሮች ፖለቲካል ኢሹ ሆኖ ነው የሚታዩት። ኢቨን ሲቀርቡ እንዲህ ለሴቶች እንዲህ መደረግ አለበት መጀመሪያ ከጤንነት አንግል ነው ማየት ያለብን። ማለት ሴቶች ያው የማህበረሰባችን ምሰሶ ነን አይደል? ቁጭ ብለን ስለ ጤና ማውራት እንችላለን። ያው እንደ ተማሪም እንደ ሴትም ስታየው ሁኔታው እንደ ጤና ባለሙያም ሁኔታውን ስታየው በቃ በጣም የሚያሳዝነው ነገር እና እንደዚህ አይነት ነገሮችን ሶልቭ ካደረገ አንደኛ ኢኮኖሚክ ሽዋችንን በጣም ሶልቭ ማድረግ እንችላለን። ያንግ ፒፕል ጋር አሁን 41% of the Ethiopian population within the West within recent research ምንድነው ከ15 ዓመት በታች ናቸው እና እዛ ላይ ደግሞ ሪፕሮዳክቲቭ ሄልት ነገሮችን በጣም ፊት የሚያደርጉ እነሱ ናቸው። ይሄ ወጣቱ ከ15 ዓመት በታች ያሉት ነው አላደለ። እንደ ተማሪ ስታየው ይህንን እንደ ጤና ባለሙያ ስታየው እንዴት እኔ ምን ማድረግ እችላለሁ ስላለሁ እና የመሰራት ያለበት ነገር ነው ብዬ ስለማምን።
በጣም አመሰግናለሁ ዶክተር ቤተል። ወደ ሙሉ የስራ ዘመን የምትገቢበት ሰዓትም ተቀርቧል። ከዚያ በኋላ ምን አይነት እንቅስቃሴዎችን ለማድረግ አስበሻል?
በጣም ዘው ጥያቄ። ያ እኔ ብዙ ነገሮችን ስሰራ እንደ ተማሪ ሆኜ ነው የሰራሁት እና አሁንም ሌላም ነገሮች ባደርግ የማቋረጥ አይመስለኝም እና ብዙ ጊዜ የብራሴ ተነሳሽነት ስለሆነ የሰራው ስጨርስም ትምህርቴን አሁን ከ6 ወር በኋላ ጋር ሳደርግም ያው ጠቅላላ ሐኪም ሆኜ ለመስራት አስባለሁ። ከዛም ደግሞ ግን ፕሮጀክቶቼንም በደንብ ለመስራት አስባለሁ። የሴቶች ጤና ላይ በደንብ መሳተፍ እፈልጋለሁ በተሻሉ እንደገና ደግሞ ከምናን ላይ የሚያጠቁ ነገሮች ኢቨን አመጋገብ በደንብ ሆሊስቲክ ሄልት ላይ መስራት እፈልጋለሁ እና እነዚህ አይነት ፕሮጀክቶችም በደንብ ለመስራት አስባለሁ። ስፔሻላይዝ ማድረግ ተሻልኩኝ በጣም ደስ ይለኛል። ካልቻልኩም ግን ፐብሊክ ሄልት ለመማር አስቤያለሁ። እኛ ሀገር አንኤምፕሎይመንት ኦፍ ዶክተርስ በጣም ፕሪቫለንት በጣም የሆነ ስለሆነ እሱንም እንዴት መፍትሄ ማግኘት እንችላለን የሚለውን ነገርም አብሬ ከጓደኞቼ ጋር ሶልቭ ማድረግ ፈልጋለሁ ነው። ስጨርስ አንድ ፕሮጀክት ለሁላችንም አንድ ስራ ሊያስገኝ የሚችል ወይ ደግሞ እንዴት ነገሮች እንዴት መቀየር እንደምንችል ምክንያቱም ኢትዮጵያ ውስጥ ያው የሰው ኃይል አይደለም ያጣ ነው፣ ያው ሲስተሙ መስተካከል ስላለበት ነው። እና ለእኔም ከጓደኞችም እንዴት ጆብ ክሬት ማድረግ እንችላለን ሜዲካል ፊልድ ውስጥ የሚለውንም መስራት ይፈልጋሉ። እንደዛ ነሰኩት እንግዲህ እስካሁን።
እጅግ በጣም አመሰግናለሁ ዶክተር ቤቴል ሳምሶን እቴጌ ስለተሰኘው የጤና አገዝ መተግበሪያ ወይንም አፕሊኬሽን ስለተነጋገርን በተያያዥ ጉዳዮች ላይ ሐሳብሽን ስለሰጠሽን በእጅጉ እናመሰግናለን። የጀመርሻቸው ነገሮች ተሳክተው ብዙሃንን ህይወት የሚለውጡ እንዲሆኑ እመኝልሻለሁ።
ቴንክ ዩ ዶክተር።
የሐሙስ ምሽት ዝግጅቶቻችንን አጠናቀን ልንሰናበታችሁ ጥቂት ደቂቃዎች ይቀሩናል። በቀሩን ጥቂት ደቂቃዎች
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በየዓመቱ በሚያዝያ ወር የሚከበረው የምድር ቀን ተፈጥሮንና አካባቢያችንን ከማክበርም በላይ ነው። ለተፈጥሮና አካባቢ ጥበቃ የሚደረጉ እንቅስቃሴዎች መነቃቃት ስፍራ ይሰጣል። እንደ አውሮፓውያን የዘመን አቆጣጠር በ1970 ዓ.ም መጀመሪያው የምድር ቀን በተከበረበት ወቅት የአየርና የውሃ ጥራትን ለመጠበቅ ከምድር ለመጥፋት የተቃረቡ የእንስሳት ዝርያዎችን ለማዳንና እንዲሁም የዩናይትድ ስቴትስን የከባቢ ጥበቃ ድርጅት ለማቋቋም የወጡ ህጎችን ስራ ላይ በመዋል ተፈጽመዋል ሲል የዕለቱ ርዕሰ አንቀጽ በአየር ንብረት ላይ የተደቀኑ ፈተናዎችን ለመቋቋም የሚያስችሉ አዲስና ጠንካራ እርምጃዎች በሚል ያሰፈረው ጽሑፍ ይንደረደራል። ይህም የተፈጥሮ አካባቢ መራቆት የሚያስከትላቸውን ችግሮች ለመቅረፍ የተወሰዱ ተከታታይ ሁነኛ እርምጃዎች አካል እንደነበር በማስታወስ በያዝነው ዓመት በመሬት ቀንና ከዚያ ቀደም ብለው በነበሩ ሳምንታት የባይደን ሃሪስ አስተዳደር በዓለም አቀፍ ደረጃ የአየር ንብረት ቀውስን ለመቋቋም የተነደፉ አዳዲስ ፖሊሲዎችን ያካተተ ሌላ ግዙፍ እርምጃ ማስተዋወቁን አመልክቷል። ርዕሰ አንቀጹ አያይዞም ይህም በሀገር ውስጥና በዓለም ዙሪያ የደን ጭፍጨፋን ለመዋጋት ለባህር እንስሳትና እጽዋት ጥበቃ የሚያገለግሉ ሁለት አዳዲስ የህይወት ማለምለሚያ ስፍራዎችን በመፍጠር የውቅያኖሱን የተፈጥሮ ይዞታ በማረጋገጥ የአሳ ዝርያዎችን ጨርሶ እንዳይጠፉ ለማድረግ የሚወሰዱ የጥንቃቄ እርምጃዎችን፣ በባህር ማጓጓዣው ዘርፍ የካርቦን ብክለትን የሚያስከትሉ ሁኔታዎችን መቀልበስና የፕላስቲክ ምርቶች የሚያመጡትን ብክለት ለመቋቋም እንዲሁም የባህር ዳርቻ ታዳሽ ኃይል ምንጮችን ጥቅም ላይ መዋል የሚያስችሉ ተከታታይ ውጥኖችንና ያለንን ቁርጠኝነት ይጨምራል ብለዋል። እነኚህም ውስጥ በባይደን ሃሪስ አስተዳደር የመጀመሪያዎቹ 14 ወራት ውስጥ በተከናወኑት ረጅም ዝርዝር ያዘሉ እርምጃዎች ላይ የሚታከሉ መሆናቸውን የግላስኮ ስምምነት በመባል የሚታወቀውን በዩናይትድ ስቴትስና ቻይና የተደረሰው በ2020ዎቹ ወሳኝ 10 ዓመታት ውስጥ የአየር ንብረት ጥበቃን ለማረጋገጥ የሚወሰዱ እርምጃዎችን ማፋጠንና ለአደጋ ተጋላጭ የሆኑ አገሮች የአየር ንብረት ለውጥ የሚያደርስባቸውን ጉዳት መቋቋም የሚያስችል አቅም ለመገንባት በትብብር የሚሰራውንና እንዲሁም የአየር ንብረት ቀውሱን ለመታደግ ሳይንሱ ግድ የሚላቸውን ለማሟላት መላውን ዓለም ለማነሳሳትና ለማስተባበር በሚደረገው ጥረት ከ40 የዓለም መሪዎች ጋር በርቀት በቪዲዮ አማካኝነት የሚካሄድ የአየር ንብረት ጉባኤ መጥራት እንደሚያካትት ያስረዳል። ርዕሰ አንቀጹ በተጨማሪም ይህ የባይደን አስተዳደር የግሪንሃውስ ጋዝ ልቀትን ለመቀነስ ዓለም ያለውን መነሳሳት በማጎልበት በአየር ንብረት ለውጥ ላይ ያተኮሩ ቁዶቻችንን የሰፊው ፖሊሲያችን አካል በማድረግ ለውጡን ለመቋቋም ለሚያግዙ ስራዎች የምናውለውን መዋለ ንዋይ በከፍተኛ መጠን በማሳደግ ቀውሱን መዋጋት ቅድሚያ የሚሰጠው የውጭ ፖሊሲ አድርጓል። ዩናይትድ ስቴትስ ለተጫወተችው የመሪነት ቁልፍ ሚና ምስጋና ይድረሰውና ሲኦፒ 26 በመባል በሚታወቀው የግላስኮ ስምምነት ዓለም የከባቢ አየር ግለት መጠን ከ1.5 ዲግሪ ሴልሺየስ በላይ እንዳይጨምር ለማድረግ ከተያዘው ገደብ ለመድረስ ተቃርባለች ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዓመቱን የምድር ቀን አስታከው የተናገሩትን አስታውሰዋል። ኔት ዚሮ ኢኮኖሚ በመባል የሚታወቀውንና ወደ ከባቢ አየር የሚለቀቀውና ከከባቢ አየር የሚገፍረው የበካይ ጋስ መጠን እኩል እንዲሆን እንዲሁም ተጨማሪ ብክለት እንዳይኖር የሚያስችል የምጣኔ ሀብት አቅጣጫ ለመከተል እንደ አውሮፓውያን የዘመን አቆጣጠር ለ2050 በተያዘው የፓሪሱ ስምምነት መሰረት ዩናይትድ ስቴትስ የነደፈችውን የረዥም ጊዜ እቅድ ይፋ አድርገናል። ከአውሮፓ ህብረት ጋር በመሆን የዓለማችንን የአየር ግለት መጨመር ለመገደብ ከአጭር ጊዜ ግብ አንጻር እንደ ብቸኛና እጅግ ውጤታማ እቅድ ተደርጎ የሚታየውን የከባቢ አየር በካይ የሚቴን ጋዝ ልቀት ለመቀነስ በሚደረገው ትግል የሚሳተፉ ከ100 በላይ አገሮች አስተባብረናል ሲሉ በገለጣቸው የቀጠሉት ብሊንከን ያለፈውን ዓመት መለስ ብለን ስናስተውል ጤናማ ፕላኔት ጠብቆ ለማቆየት በዓለም አቀፍ ደረጃ በገባነው የቁርጠኝነት ቃል መሰረት አንዳች ግስጋሴ እንደተዘገበበት ዓለም ለማሰብ ችለናል ያሉትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ዝግጅቶቻችን ተጠናቀዋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። በነገው ምሽት እንገናኛለን። ለዛሬ ሰላም፣ በደህና እደሩ።